the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
I would like to assure you that the people and the government of the independent and sovereign South Sudan have a choice.
የደቡብ ሱዳን ህዝብና መንግስት ምርጫ እንዳላቸው አረጋግጥላችኋለሁ። ሁላችሁም እንደምታውቁት ህዝብ የሰላም ይፈልጋል።
የደቡብ ሱዳን ፕሬዝዳንት ሳልቫኪር ናቸው። ብዙ ጊዜ ሲጠበቅ የቆየውን የሰላም ስምምነት ዛሬ ጅባ ከተማ ውስጥ ከፈረሙ በኋላ በሰጡት አስተያየት ለበርካታ ወራት የዘለቀውን አስከፊ የእርስ በርስ ውጊያ ያበቃል ተብሎ ተስፋ የጣለበትን ስምምነት የተመለከተ ዘገባ ዝርዝር በዕለቱ አብይ ርዕስ እንመለከታለን።
የመቀሌው የኢህአደግ 10ኛ ጠቅላላ ጉባኤና የደቡብ ሱዳኑ የሰላም ስምምነት አንድምታ የሚዳስሱ ዘገባዎችና ቅንብሮችም ለምሽቱ ተይዘዋል። ከምሽቱ ዜናችን ደግሞ ቀደም ሲል የሰማችሁት የደቡብ ሱዳን ፕሬዝዳንት ስምምነቱን መፈረማቸው እንዲሁም ከተለያዩ ምስራቅ አፍሪካ ሀገሮች ቢያንስ 300 ሙስሊም ምሁራንና ኢማሞች ኬንያ ውስጥ ስብሰባ ማድረጋቸው፣ በሶማሊያ ጌዶ ክልል በሚገኝ መንደር ውስጥ በአልሻባብና በመንግስቱ ታጣቂዎች መካከል ውጊያ ተካሂዶ ቢያንስ 15 ሰዎች መሞታቸው ዋና ዋናዎቹ ናቸው።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ነሐሴ 22 2007 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ ነን። የምታቀናብርልን ደግሞ ጽዮን ግርማ። ስርጭቱን በምህንድስና የሚመራው ከርተስ ባይነም። እስከ 4 ሰዓት አብረን እናመሻለን።
በቅድሚያ ግን የዕለቱን የዓለም ዜና።
የደቡብ ሱዳን ፕሬዝዳንት ሳልቫኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ፈረሙ። ኪር ዛሬ ረቡዕ ዋና ከተማ ጁባ ላይ ስምምነቱን በሚፈርሙበት ወቅት ቅሬታ ይታይባቸው እንደነበር ተገልጧል። ዛሬ በፈረሙት ስምምነት ውስጥ ብዙ የሚወድቁ ነገሮች አሉበት ያሉት ኪር እነዚህን ነገሮች ቸል ማለት ለዘላቂና ለትክክለኛ ሰላም አዋጭ አይመስለኝም ሲሉ በፊርማው ስነ ስርዓት ላይ ለተገኙ የአፍሪካ መሪዎች ተናግረዋል። መንግስታቸው ቀደም ሲል የስልጣን ክፍፍልንና ለደቡብ ሱዳን የውጭ ሀገር ሰዎችን በሰላም ጠባቂነት መሰየም የመሳሰሉት ነጥቦች መቃወሙም አይዘነጋም። ትናንት ማክሰኞ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሳልቫኪር የሰላም ስምምነቱን ባይፈርሙ ማዕቀብ ለመጣል ዝቶ እንደነበር አይዘነጋም። ተቀናቃኛቸው ሪክ ማቻር ስምምነቱን ያለፈው ሰኞ ሳምንት አዲስ አበባ ላይ እንደፈረሙ አይዘነጋም።
ከተለያዩ የምስራቅ አፍሪካ ሀገሮች ቢያንስ 300 ሙስሊም ምሁራንና ኢማሞች ኬንያ ውስጥ ተሰብስበው በክልሉ ጽንፈኝነትን ለመዋጋት ስለሚቻልበት መንገድ ተወያይተዋል። ምሁራኑና የሃይማኖት አባቶቹ በጠረፏ ከተማ ኮዋሊ ካደረጉት የሁለት ቀናት ጉባኤ በኋላ ባወጡት መግለጫ ሽብርተኝነትን ለመዋጋት ከየሀገሮቻቸው መንግስት ጋር አብረው እንደሚሰሩ ገልጠዋል። ማህሙድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ቆንጅታ ታቀርበዋለች።
ከኢትዮጵያ፣ ከሶማሊያ፣ ከኬንያ፣ ከታንዛኒያ፣ ከዩጋንዳና ከኮንጎ ዲሞክራሲያዊት ሪፑብሊክ የሆኑት የሱፊ እስልምና ምሁራን የጽንፈኝነት አስተምህሮና የሽብርተኝነት ተግባራትን እንዋጋለን ሲሉ ቃል ገብተዋል። በጠረፍ ከተማዋ በኳሊ ለሁለት ቀናት ካካሄዱት ስብሰባ በኋላ ነዋሪነታቸው ዩናይትድ ስቴትስ የሆነው ሶማሊያዊው ምሁር ሞሐመድ ኢልሚ ለጋዜጠኞች በሰጡት ቃል ትምህርት ቤቶች ውስጥ ያለውን ጽንፈኛ አመለካከት የሚዋጋ አስተምህሮ ልንመሰርት ይገባናል ብለዋል።
There is issues that helps people to be misled. For example, if they did not get chop, social justice.
ሰዎች ወደ ተሳሳተ አቅጣጫ እንዲያመሩ የሚገፋፉ ነገሮች አሉ። ለምሳሌ ያህል ስራ ሊያጡ ይችላሉ። የማህበራዊ ፍትህ እጦትም ይኖራል። ትክክለኛው ትምህርት ሊሰጣቸው ይገባል። የሥርዓተ ትምህርቱ ይዘት ታርሞ ከጽንፈኝነት ጸድቶ መዘጋጀት አለበት። የተለያዩ እምነቶችና እሴቶች ያሏቸውን ሕዝቦች የሚደግፍ የሃይማኖት ሥርዓተ ትምህርት መሰናዳት ይኖርበታል።
አስከትለውም ሞሐመድ ኢልሚ የክልሉ ሙስሊሞች በሶማሊያና በአጎራባች ሀገሮች በሺዎች የተቆጠሩ ሰዎች ሕይወት ያጠፋውን ሽብርተኝነት ለመደምሰስ ከየመንግስታቸው ጋር አብረው መስራት አለባቸው ብለዋል። የምሁራኑና የሃይማኖት አባቶቹ የሁለት ቀናት ጉባኤ የተጠናቀቀው የኬንያ የጸጥታ ኃይሎች በጋሪሳ ከተማ ጥቃት ሊያካሂዱ በማሴር ላይ የነበሩ ያሏቸውን በርካታ የሽብር ተግባር ተጠርጣሪዎች በቁጥጥር ስር ባዋሉ ማግስት ነው። ያከማቹትን መሳሪያም አግኝተዋል። አንዳንዶቹ ተጠርጣሪዎች ታንዛኒያውያን መሆናቸውን ፖሊስ ባለስልጣናት ገልጸዋል። ባለፈው ሚያዝያ ወር 5 ታጣቂዎች ጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት አድርሰው የሚበዙት ተማሪዎች የሆኑ ከ140 የሚበልጡ ሰዎችን እንደገደሉ የሚዘነጋ አይደለም።
በሶማሊያ ጌዶ ክልል በሚገኘው ሊባህሎ መንደር ውስጥ በአልሻባብና በመንግስት ወታደሮች መካከል በተካሄደ ውጊያ በአንስ 15 ሰዎች መሞታቸውን የአይን ምስክሮች አስታወቁ። ውጊያው የተጀመረው የሶማሊያ መንግስት ወታደሮች በአንድ የአልሻባብ ጦር ሰፈር ላይ በከፈቱት ተኩስ ሲሆን ግጭቱ የተቀሰቀሰውም የክልሉን ዋና ከተማ ጋርባሃሬን ከቤሌሆዎ ጋር የሚያገናኘውን ዋና መንገድ ለማስከፈት በተደረገ ጥረት መሆኑንም የክልሉ ምክትል ገዢ አብድራህማን አብዱላሂ አደን አስታውቀዋል። 3 የመንግስት ባለስልጣናትና 1 የአልሻባብ ጦር አዛዥ በውጊያው ከተገደሉት መካከል መሆናቸውም ታውቋል። በሌላ በኩል ደግሞ ባለፈው ማለት በዛሬው ዕለት ባኩል ክልል ውስጥ በምትገኘው ኩላን ጃሪር መንደር ውስጥ ውጊያ ተቀስቅሶ ሌሎች 8 ሰዎች ተገድለዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የሶሪያው ፕሬዚዳንት ባሽር አልአሳድ በአገራቸው ምርጫ ታዛቢዎችን መገኘት ተቃወሙ። ሶሪያ ውስጥ ለአራት ዓመታት በዘለቀው የእርስ በርስ ጦርነት የውጭ አገር ሰዎች ጣልቃ በመግባት አውከውኛል የሚሉት አልአሳድ ወደፊት በሚካሄደው የአገሪቱ ምርጫ ዓለም አቀፍ ታዛቢዎች አያስፈልጉንም ሲሉም ተናግረዋል። ዓለም አቀፍ ታዛቢዎች የሚገኙበት ምርጫ አይታሰብም ብለው ይህማ የአገርን ሉዓላዊነት መዳፈር ይሆናል ሲሉም አልመና በተባለውና ሄዝቦላ ከሚያሰራጨው ቴሌቪዥን ጋር ባካሄዱ ቃለ ምልልስ አሳድ ይፋ አድርገዋል። የቱ ዓለም አቀፍ ታዛቢዎች ቡድን ነው ትክክለኛ ምርጫ ተካሂዷል ብሎ ማስረጃ ወይም ማረጋገጫ የሚሰጠን ሲሉ የጠየቁት አልአሳድ የሶሪያ ውዝግብ የሚያቆመው ደግሞ የውጭ ሀገር ኃይሎች ጣልቃ ገብነት ቀርቶ ለመንግስታችን ያለው ንቀትም ሲያበቃ ነው ብለዋል።
በጃፓን ከፍተኛ ባለስልጣናት ላይ ዩናይትድ ስቴትስ ስለላ አካሄዳለች በተባለው ጉዳይ ፕሬዚደንት ባራክ ኦባማ ማዘናቸው ተገለጠ። የቶኪዮ መንግስታዊ ቃል አቀባይ ያሺሂዴ ሹጋ እንደገለጡት የሚስተር ኦባማ አስተያየት ይፋ የሆነው ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር በቴሌፎን በተነጋገሩበት ጊዜ ነው። ቃል አቀባዩ ሹጎ ነገሩ ጃፓን ውስጥ ብዙ ስላነጋገረ ፕሬዚዳንት ኦባማ አዝኛለሁ ብለዋል ሲሉ ተናግረዋል። ይሁንና የተባለው የስለላ በእርግጥ መካሄዱን ሚስተር ኦባማ አምነውበታል አላሉም። ሱጋ ግን ጉዳዩ የጃፓኑን ጠቅላይ ሚኒስትር በብርቱ ያሳሰበ መሆኑንም እኒሁ ቃል አቀባይ ጠቅሰው በሁለቱ አገሮች ወዳጅነት ላይም ደግ ያልሆነ ስሜት ያሳድራል ብለዋል። የዋይት ሀውስ ባለስልጣናት በዚህ ጉዳይ ላይ ገና አስተያየት አልሰጡም። የዚህ አሜሪካ ጃፓንን ሰለለች የሚለው ዜና መነሻ ውስጥ አዋቂው ዊኪሊክስ ባለፈው ወር ዩናይትድ ስቴትስ ጃፓን ውስጥ በሚገኙ 35 ኩባንያዎች የመንግስት ባለስልጣናትና ግለሰቦች ላይ ስለላ አካሄደች የሚል ዘገባ ይፋ ማድረጉ እንደሆነ አይዘነጋም።
አንድ የሞሮኮ ዜጋ ፈረንሳይ ባቡር ውስጥ ሊያደርስ ነበር የተባለውን ጥቃት ያከሸፈው አሜሪካዊ ትልቁን የዩናይትድ ስቴትስ የጦር ኃይል ሜዳሊያም ሊሸለም መሆኑ መከላከያ ሚኒስቴር አስታወቀ። የኦሬገን ብሔራዊ ዘብ አባል የሆነው አሌክሳንደር ስካርላቶስ የወታደሮች ኒሻን የተባለውን ሜዳሊያ ነው የተሸለመው ሲል ፔንታጎን ትናንት ገልጧል። ስካርላቶስ ጥቃቱን ካከሸፉት 3 አሜሪካውያንና አንደኛው ሲሆን ከፈረንሳዩ ተባባሪያቸው ጋር በመሆን ባለፈው አርብ ከአምስተርዳም ወደ ፓሪስ ይጓዝ የነበረውን ሞሮካዊ አጥቂ ነው መሬት ላይ አንደ ባለው በቁጥጥር ስር ያዋሉትና የማጥቃት እርምጃውንም ያከሸፉት።
ሰሜንና ደቡብ ኮሪያ በመካከላቸው ያለውን ውጥረት ለማርገብ በደረሱት ስምምነት መሰረት ሰሜን ኮሪያ በተጠንቀቅ ይገኙ የነበሩ ወታደሮቿን ቁጥር ቀንሳለች። ደቡብ ኮሪያን በበኩሏ ለጦርነት ዝግጁ ከመሆን አዝማሚያ ዘና ወደ ማለቱ ሁኔታ አጋድላለች። የትናንት ስምምነታቸው እንዳመለከተው ደቡብ ኮሪያ በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭት እንዳቆመች መግለጧ አይዘነጋም። ሰሜን ኮሪያም መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ሕይወት መጥፋት ምክንያት በመሆኑ ያዘነች መሆኗን ገልጣለች። ሁለቱ ኮሪያዎች በቅርቡ ሶል አሊያም ፒዮንግያንግ ውስጥ አንድ የጋራ ውይይት እንደሚኖራቸው የደቡብ ኮሪያዋ ፕሬዝዳንታዊ አማካሪ ኪም ኳንጂን ገልጠዋል። ውይይታቸው በሁለቱ አገሮች መካከል ለ62 ዓመታት የተቋረጠውን ግንኙነት ያድሳል። በመጪው መስከረም ወርም በቀዝቃዛው ጦርነት የተነሳ የተለያዩ ቤተሰቦች የማገናኘቱ ሂደት ይቀጥላል ተብሏል። የደቡብ ኮሪያ ዋና ሸሪክ ዩናይትድ ስቴትስ የሁለቱን ስምምነት አድንቃ በኮሪያው ባህረ ገብ መሬት ያለው ውዝግብ ለአንዴና ለመጨረሻ ጊዜ እንደሚያበቃ ተስፋዋን ገልጣለች። የተባበሩት መንግስታት ድርጅት ዋና ጸሐፊና የቀድሞ የደቡብ ኮሪያ ውጭ ጉዳይ ሚኒስትር ባንኪሙንም ሁለቱ ወገኖች የሰላም ጥረቶቻቸውን በእጥፍ እንዲያሳድጉ መክረዋል።
በመጨረሻም የአፍጋኒስታን የመከላከያ ሰራዊት መለያ የለበሱ ሁለት ታጣቂዎች ደቡባዊ አፍጋኒስታን ሀልማንድ ክፍለ ግዛት በሚገኘው ወታደራዊ ጦር ሰፈር ላይ ጥቃት ማድረሳቸውን ኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ባወጣው መግለጫ አስታወቀ። የጣምራው ኃይል አባላት በወሰዱት የመልሶ ማጥቃት እርምጃ ሁለቱም አጥቂዎች ተገድለዋል ብሏል ኔቶ በመግለጫው። ኔቶ የተገደሉትን ወታደሮች ዜግነት ግን ግልጽ አላደረገም። አድማጮች፣ የሰዓቱ የዓለም ዜና ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመርነው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
የደቡብ ሱዳን ፕሬዚዳንት ሳልቫኪር ብዙ ጊዜ ሲጠበቅ የቆየውን የሰላም ስምምነት ዛሬ ጁባ ከተማ ውስጥ ፈርመዋል። ይህም ለበርካታ ወራት የዘለቀውን አስከፊ የእርስ በርስ ውጊያ ያበቃል ተብሎ ታምኗል። ማምሻውን ከስፍራው የደረሰን ዘገባ ቆንጅታ ታቀርበዋለች።
የደቡብ ሱዳን ፕሬዚደንት ሳልቫኪር በኢጋድ ፕለስ የተዘጋጀውን የሰላም ስምምነት ዛሬ ጁባ ውስጥ ፈርመዋል። ስምምነቱ የተፈረመው ከ20 ወራት ውጊያ በኋላና ለ19 ወራት ግድም ድርድሮች ከተካሄዱ በኋላ ነው። የሽምቅ ተዋጊዎቹ መሪ ሪያክ ማቻርና የቀድሞው የፖለቲካ እስረኛ ፓጋን አሙም ስምምነቱን ከ10 ቀናት በፊት አዲስ አበባ ላይ ፊርማቸውን አኑረውበት እንደነበረ ይታወሳል። ዛሬ ሚስተር ኪር በፊርማው ስነ ስርዓት ላይ ለተሰበሰቡ የአፍሪካ መሪዎች ሲናገሩ አሁንም በአንዳንድ የስምምነቱ አንቀጾች ላይ ጠንካራ ተቃውሞ አለኝ ብለዋል። እንዲያውም አንድ ነጥብ ላይ ስምምነቱን በዛሬው ዕለት ሊፈርሙ እንደማይችሉ ጠቁመው ነበር።
I would like to assure you that the people and the government of the independent and sovereign South Sudan have a choice.
የደቡብ ሱዳን ህዝብና መንግስት ምርጫ እንዳላቸው አረጋግጥላችኋለሁ። ሁላችሁም እንደምታውቁት ህዝብ ሰላም ይፈልጋል። መንግስቴም ሁሉ ጊዜ በበጎ መንፈስ ተደራድሯል። ይህን ያደረግነውም ህዝቡ ለሚፈልገው አጠቃላይና ዘላቂ ሰላም መምጣት ስንል ነው። ደቡብ ሱዳን የሰላሙን ስምምነት ምን ጊዜም ልትፈርም ትችላለች። በማንኛውም ምክንያት በዛሬው ዕለት ባይፈረም እንኳ ወደፊት እንፈርመዋለን።
የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ በጁባው የፊርማ ስነ ስርዓት ላይ ሲናገሩ ደግሞ በደቡብ ሱዳን ውጊያው መቆም ያለበት ጊዜ አሁን ነው ብለዋል።
You are fighting for the sovereignty of the people of South Sudan. The people of South Sudan to make their own decisions. That cannot be.
የምትታገሉት ለደቡብ ሱዳን ህዝብ ልዕልና ነው። ህዝቦች ራሳቸው በመጻኢ ዕድላቸው ላይ እንዲወስኑ ለማብቃት ነው ትግላችሁ። ያን ደግሞ በጦርነት ኡን ማድረግ አይቻለም። ስለዚህ ጠመንጃዎቻችሁን ማስወገድ ያስፈልጋችኋል። ስልጣኑ መልሳችሁ ለህዝብ ስጡ። ያን ስታደርጉ ህዝቡ ለሚፈልገው ድምጹን መስጠት ይችላል።
በጁባው የፊርማው ስነ ስርዓት ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበኩላቸው የሰላም ስምምነቱን ተግባራዊ ማድረግ ቀላል አይሆንም ብለው፣ ነገር ግን ማድረጉ የግድ ይላል ሲሉ አስገንዝበዋል።
This is, you know, an issue that has to be taken seriously.
እንደምታውቁት ይህ ጉዳይ ብርቱ ትኩረት ሊሰጠው የሚገባ ነው። ምክንያቱም የደቡብ ሱዳን ህዝብም ይሁን የክልሉ ሀገሮች እንዲሁም ዓለም አቀፉ ማህበረሰብ እንደገና ግጭት ውስጥ መግባት አይፈልጉምና።
የኬንያ ፕሬዝደንት ሁሩ ኬንያታ በበኩላቸው ከተቀናቃኞቹ ወገኖች አንዱም ወገን በስምምነቱ 100% የተደሰተበት አይደለም ብለው፣ ያ ቢታወቅም የደቡብ ሱዳን ህዝብ ግን ሰላሙን ሊያገኝ ይገባል ሲሉ አስገንዝበዋል።
There is nothing like perfection that can be found in a time of conflict. We must all accept that we need
በግጭት ወቅት ፍጹም የሆነ ነገር ማግኘት አይቻልም። ምንም እንኳ ባንደሰትበት መስማማት በሚቻልበት ጉዳይ ሰጥቶ መቀበል ይኖራል። ለኛ መፍትሄ ለመፈለግ የሚሻለን ይሄው ነው።
ፕሬዝዳንት ኬንያታ አክለውም ድርድሮቹን ከሌሎች ይልቅ የደቡብ ሱዳን መሪዎች ራሳቸው ቢመሩት በተሻለ ነበር ብለዋል። ሌሎች መሪዎች ያሏቸውን በስም እነከሌ ብለው ባይጠቅሱም አነጋገራቸው የደቡብ ሱዳን ፕሬዝዳንት ሳልቫኪር በመጨረሻው ዙር ድርድር ዓለም አቀፉ ማህበረሰብ ይበልጡ ንቁ ተሳትፎ መውሰዱ ላይ ሲያሰሙ የነበረውን ተቃውሞ በመደገፍ የተናገሩት ይመስላል።
የኢህአደግ አስረኛ ጉባኤ ሰሞኑን በመቀሌ ከተማ ይካሄዳል። የግንባሩ ሊቀመንበር አቶ ኃይለ ማርያም ደሳለኝ በድጋሜ ሊቀመንበርም ጠቅላይ ሚኒስትርም ይሆናሉ ተብሏል። እስክንድር ፍሬው ዘገባ አለው።
በአራቱ አባል ድርጅቶች ሲካሄዱ የቆዩ ጉባኤዎች እየተጠናቀቁ ተሳታፊዎችም ወደ ዋናው የኢህአዴግ ጉባኤ እየተጓዙ ነው። ኢትዮጵያን ላለፉት 24 ዓመታት የመራው ኢህአዴግ ከሚያካሄዳቸው ስብሰባዎች ሁሉ ድርጅታዊ ጉባኤው ዋነኛው መሆኑ ይታያል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቃለ ምልልስ ያደረጉት የግንባሩ ቃል አቀባይ አቶ ደስታ ተስፋው እንዲያውም ጉባኤው አገራዊ ሊባል እንደሚችል አብራርተዋል።
ትልቅ ፓርቲ ጉባኤ በመሆኑ በጉባኤው በሀገሪቱ ውስጥ ያሉ አጠቃላይ የህብረተሰብ ክፍሎች የሚወከሉበት ነው ማለት ነው። ኢህአዴግ ከሚመራቸው ክልሎች በተጨማሪ ሌሎች ክልሎችንም ባካተተ ሁኔታ በተጋባዥነት ተገኝተው በጉባኤው አስተያየታቸውን ጭምር በመስጠት የሚሳተፉበት ሀገራዊ ጉባኤ ተደርጎ የሚወሰድ።
ቃል አቀባዩ እንዳሉት ጉባኤው እንዳሁኑ ባለው ወቅት ሲካሄድ ደግሞ እንድምታው ብዙ ነው። በአንድ በኩል ጊዜው የምርጫ ማግስት እንደሆነ አስተውሰዋል። እናም እርሳቸው እንዳስረዱት ጉባኤው ይሄን መነሻ ያደረገው ውይይት ያደርጋል፣ ውሳኔዎችንም ያሳልፋል።
ህዝቡ በከፍተኛ ተሳትፎ ስልጣኑን ተጠቅሞ ከፍተኛ ይሁንታ ሰጥቶታል። ኢህአዴግ በተወዳደረባቸው የምርጫ ክልሎች አሸናፊ ሆኗል፣ በከፍተኛ ድምጽ አሸናፊ ሆኗል። ይህ ውሳኔ በአንድ በኩል ኢህአዴግ ያስመዘገባቸው ስኬቶች ህዝቡ እውቅና የሰጠበት ሁኔታ የፈጠረ ነው። በሌላ መልኩ ደግሞ ህዝቡ የሚያነሳቸው በርካታ ድክመቶች አሉ። እነዚህ ባሉበት ሁኔታ ነው ኢህአዴግን የመረጠው። ኢህአዴግ ችግሮቹን ይፈታል፣ የመፍታት ብቃት አለው፣ ህዝባዊ ድርጅት ነው። ኢህአዴግ የያዘው ልማታዊና ዲሞክራሲያዊ መስመር የዚችን አገር እና የህዝቦቿን ቁልፍ ችግሮች ይፈታል የሚል እምነት ጥሎ ነው ኢህአዴግን የመረጠው። ስለዚህ አሁን አስረኛ ድርጅታዊ ጉባኤውን ስናካሄድ ይሄ ህዝባዊ አደራ አለ፣ ይሄ ኃላፊነት አለ፣ ህዝቡ ለኢህአዴግ የሰጠው ማለት ነው።
ወቅቱ ላለፉት 5 ዓመታት ሲተገበር የቆየው የመጀመሪያው የእድገትና የትራንስፎርሜሽን እቅድ የተጠናቀቀበት፣ ሁለተኛው የ5 ዓመት የእድገትና የትራንስፎርሜሽን እቅድ ደግሞ ለትግበራ የተዘጋጀበት መሆኑን አቶ ደስታ ተናግረዋል። ጉባኤውም ያለፈው አፈጻጸም የሚገመገምበት፣ ቀጣዩ እቅድም የሚዳሰስበት መሆኑን አስታውቀዋል።
አሁን ያለንበት ጊዜ ያይቻል መንፈስ የሰበረ የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አጠናቀን ወደ ሁለተኛው የምንሸጋገር በት ነው። በመጀመሪያ እድገትና ትራንስፎርሜሽን እቅድ አፈጻጸም ለቀጣይ ስራ ወሳኝ የሆኑ ልምዶች ተገኝተውበታል፣ ትምህርቶች ተገኝተውበታል። እነዚህ ልምዶች፣ ትምህርቶች ተጠቅመን ህዝቡ የሰጠንን አደራ በላቀ እድገትና ትራንስፎርሜሽን ልንወጣ ይገባል የሚል መሰረታዊ ጉዳይ የያዘ ነው።
ይህ የኢህአዴግ ጉባኤ በአራቱ አባል ድርጅቶች የተካሄዱ የተናጠል ጉባኤዎችን ተከትሎ የመጣ ነው። ኦህዴድ በአዳማ፣ ደኢህዴን በሐዋሳ፣ ብአዴን በባህር ዳር፣ ህወሓት ደግሞ በመቀሌ እነዚህን ጉባኤዎች አካሂደዋል። በመቀሌ ከተማ በተካሄደው የህወሓት ጉባኤ አመራሩን የበለጠ ለማወቅ የመፈለግ ሁኔታ መታየቱን በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ አስተባባሪ የሆኑት የፓርቲው ምክትል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጠቅሰዋል። ከዚህ አንጻር በማህበራዊ ድረገጾች የተሰራጩ መረጃዎች ሳይቀሩ ውይይት እንደተካሄደባቸው መቀሌ ውስጥ በሰጡት መግለጫ አብራርተዋል።
ጉባኤተኛው በተለየ ትኩረት የሰጠው ከላይኛው አመራር ማዕከላዊ ኮሚቴውን ነው። ስለዚህ ማዕከላዊ ኮሚቴው ለብቻውን ነው የሚል ጥያቄ የተነሳው። የእሱን ጥንካሬ፣ የእሱ ድክመት ግልጽ አድርጋችሁ አስቀምጡልን፣ ማወቅ እንፈልጋለን። ይሄ ከስራው ጋር እያይዞ የሚያነሳቸው አሉ። ሌላ ደግሞ ማህበራዊ ሚዲያው የሶሻል ሚዲያ የምለው የሚረጫው በርካታ ነገሮች ስላሉ ከሱም የተነሱ አሉ። ተዋናው አመራሩን በደማቅ የመፈለግ የተሟላ ኢንፎርሜሽን የማግኘት ጥማት እንደነበረው ነው ያየነው።
ማህበራዊ ሚዲያው የሚረጨው ያሉት መረጃ በትክክል ምን እንደሆነ ዶክተር ደብረጽዮን አላብራሩም። ትናንት ጉባኤውን ያጠናቀቀው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሀገሪቱ ጠቅላይ ሚኒስትር የሆኑትን አቶ ኃይለማርያም ደሳለኝን በድጋሚ በሊቀመንበርነት መርጧል። አቶ ኃይለማርያም በዋናው የኢህአዴግ ጉባኤም በድጋሚ በሊቀመንበርነት እንደሚመረጡ፣ ለመጪዎቹ 5 ዓመታትም የሀገሪቱ ጠቅላይ ሚኒስትር ሆነው እንደሚቀጥሉ ይጠበቃል። ይህ የሚረጋገጠው ግን በጉባኤው ሂደት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩም የመጽሔት ትንታኔ ርዕስ እዚያው አዲስ አበባ ያቆየናል። መንግስትና አጋሮቹ በዝናብ እጥረት በኢትዮጵያ ለተፈጠረው የሰብአዊ እርዳታ ጥያቄ ተገቢ ምላሽ እየሰጡ መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኦቻ ገለጸ ይላል። ይሁንና ተጨማሪ ገንዘብ በአስቸኳይ እንደሚያስፈልግም ድርጅቱ ጠቅሷል። ለዘንድሮ የዝናብ እጥረት ምክንያት ነው የሚባለው ኤልኒኞ ክስተት ተጽዕኖ እስከ መጪው ሚያዝያ ወር እንደሚዘልቅም ስጋት አሳድረዋል። መለስካቸው አማሃ ድርጅቱ ያወጣውን መግለጫ ዋቢ በማድረግ ተከታዩን አጠናቅረዋል።
በመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኦቻ የኢትዮጵያ ቅርንጫፍ ከትናንት በስቲያ ያወጣው ዘገባ እንደሚለው የኢትዮጵያ መንግስትና በሰብአዊ ጉዳዮች አጋሮቹ የሆኑት አካላት ለጨመረው ሰብአዊ እርዳታ ጥያቄ ምላሽ እየሰጡ ይገኛሉ። ካለፈው ሳምንት መገባደጃ ማለትም ከነሐሴ 14 2007 ዓ.ም ጀምሮ የሚያስፈልገውን የሰብአዊ እርዳታ ለመግዣ ይውላል ተብሎ ከታሰበው ገንዘብ ውስጥ ግማሽ ያህሉ እንደተገኘም ይኸው የኦቻ ዘገባ ጠቁሟል። ይህ ደግሞ የኢትዮጵያ መንግሥት እጅግ አሳሳቢ በሆኑ አካባቢዎች ለሚያደርሰው እርዳታ የመደበውን 700 ሚሊዮን ብር ወይንም 33 ሚሊዮን ዶላር የሚጨምር አይደለም ብለዋል። ይኸው ዘገባ ባጭሩ እንዳስቀመጠው በአዲሱ የሰብአዊ እርዳታ ፍላጎት ግምገማ መሠረት የሚያስፈልገው እርዳታ በገንዘብ ሲሰላ በ10.6% ከፍ ብሏል። በኢትዮጵያ ዘንድሮ ለተፈጠረው የበልግ ዝናብ መጥፋት፣ በብዙ አካባቢዎች ደግሞ የክረምት ዝናብ ከአማካይ በታች መሆን ሰበብ ነው የሚባለው የኤል ኒኞ ክስተት እስከ መጪው ዓመት ሚያዝያ ወር ድረስ ይዘልቃል ተብሎ እንደሚፈራም የኦቻ ሳምንታዊ ዘገባ ይናገራል። የበልጉ ዝናብ በመጥፋቱ ምክንያት ወይንም ከሚፈለገው በታች መሆን ያስከተለው ጉዳት ቀላል እንዳልሆነም ከዚሁ ከኦቻ ጽሕፈት ቤት የተገኘው መረጃ ያመለክታል። በተለይ የበልግ አብቃይ የሆኑት የኢትዮጵያ ክፍሎችና በተከዜ ተፋሰስ የሚገኙ የአማራ ክልል አካባቢዎች፣ ትግራይ፣ የአፋር ክልል ዞን 1ና ዞን 3፣ የጋሞ ጎፋ ዝቅተኛ አካባቢዎች፣ ሀዲያ፣ ከምባታ፣ ጠንባሮ፣ ሲዳማ፣ ስልጢ፣ የወላይታ ዞኖችና የሃላባ ልዩ ወረዳ፣ የአርሲ ዝቅተኛ ስፍራዎች፣ ቦረና፣ የኦሮሚያ ምስራቅና ምዕራብ ሐረርጌ ዞኖች፣ የደቡብ ሸበሌ ክፍሎች የሆኑት አፍዴር፣ ሊበንና በተለይ ሲቲ፣ ቀድሞ ሽንሌ ተብሎ የሚታወቀው የሶማሌ ክልል ነው በእጅጉ የተጠቁ የሀገሪቱ ክፍሎች መሆናቸውም ይኸው መረጃ ይዘረዝራል። በሌላ በኩል ደግሞ በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድጋፍ ሥራውን የሚያከናውነው የረሃብ አስቀድሞ ማስጠንቀቂያ ስርዓት መረብ ያወጣው መረጃ በበልግም ሆነ በክረምቱ ወቅት የጣለውና እየጣለ የሚገኘው ዝናብ ከአማካይ በታች እንደሆነ ያረጋግጣል። ይህም በአፋርና በሶማሌ ክልሎች የፈጠረው ብርቱ የድርቅ ሁኔታ በእንስሳት ላይ ከባድ ጉዳት ማድረሱን ይዘረዝራል። የአካባቢው አርብቶ አደሮችም ከቤት እንስሶቻቸው የሚያገኙት ገቢም ሆነ ምግብ የለም ብሏል። መንግሥት ከአጋሮቹ ጋር ባለፈው ሳምንት ባወጣው መግለጫ በሐምሌ ወር መጨረሻ በተደረገው የአስቸኳይ እርዳታ ሁኔታዎች ግምገማ መሠረት የተረጂዎች ቁጥር ከ2.9 ሚሊዮን ወደ 4.5 ሚሊዮን ከፍ ማለቱን አስታውቋል። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ተጠባባቂ ኃላፊ ዴቪድ ዴል ኮንቴ ወደፊት መንግሥትና አጋር አካሎቹ በጋራ ጋዜጣዊ መግለጫ እንደሚሰጡ ጠቁመው ያቀረብኩላቸውን የቃለ ምልልስ ጥያቄ ለጊዜው አቆይተውታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የትንታኔ ርዕሶቻችን ሊያልቁ ነው። አንድ ነው የቀረን። ራሱን እስላማዊ መንግሥት እያለ የሚጠራው ቡድን ላይ በሚካሄድ ጣምራ የአየር ጥቃት ለመተባበር ቱርክ መስማማቷን የዩናይትድ ስቴትስ መከላከያ መስሪያ ቤት ፔንታገን አስታውቋል። ካላባብ ከዩናይትድ ስቴትስ የመከላከያ መስሪያ ቤት ያጠናቀረችው አጭር ዘገባ አለ። ትዝታ በላቸው ታቀርበዋለች።
ቱርክ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በአየር የማጥቃት ዘመቻ ላይ ከጥቂት ቀናት በኋላ ለመካፈል ከአሜሪካ ጋር ስምምነት እንዳጠናቀቀች ታውቋል። የአሜሪካ ውጭ ጉዳይ መስሪያ ቤት የፔንታጎን ቃል አቀባይ ፒተር ኩክ ስምምነቱን በማወደስ ተናግረዋል።
can be flying alongside with other coalition aircraft is a significant step
ቱርክ ከሌሎች የጣምራ ኃይሎቹ ጋር በመተባበር በአየር ጥቃቱ መሳተፏ ትልቅ ምርታና ለረጅም ጊዜ በጉጉት ስንጠባበቅ የነበረ ነው። የዚህ ስምምነት አፈጻጸም ላይ ለመድረስ ስንሰራ ቆይተናል። አሁን ተጠናቀቀ።
የዩናይትድ ስቴትስ የጦር አውሮፕላኖች ኢንሰርሊክ ከተባለው የጦር ሰፈሯ ተነስተው ራሱን እስላማዊ መንግስት የሚለውን ነውጠኛ ቡድን እንዲወጉ ቱርክ የፈቀደችው ባለፈው ወር መሆኑ ታውቋል። በተጨማሪም በስምምነቱ መሰረት የቱርክ የጦር አውሮፕላን አብራሪዎች በጥቃቱ ዘመቻ መሳተፋቸው በጣምራው ጥቃት የሀገሪቱን ሚና ጉልህ ያደርጋል ተብሏል።
Our cooperation with the Turks and the expansion of that cooperation remains a work in progress at this point.
ከቱርክ ጋር ያለን ትብብርና ያን ትብብር ደግሞ የማስፋቱ ጥረት በቀጣይነት የሚሰራ ነው።
ከዚያ በተጨማሪ ቱርክና ዩናይትድ ስቴትስ ሶሪያና ኢራቅን በሚያዋስኑ ደቡባዊ የአገሪቱ ግዛቶች ስላለው የጸጥታ ሁኔታም ወደፊት ውይይት እንደሚቀጥሉ ታውቋል። በቱርክና ሶሪያ አዋሳኝ ድንበር በኩል መሳሪያና ባዕዳን ተዋጊዎች ራሱን እስላማዊ መንግስት ወደሚለው ነውጠኛ ቡድን መግባታቸው አሳሳቢ መሆኑ ተጠቅሷል።
አዲሱ
ማለት
ለሙዚቃ ትንሽ ደቂቃዎች ያገኘን ይመስላል። ብዙ ዘገባዎች ብዙ ቅንብሮች ነበሩና ትንሽ ፋታ እንሰድ
እንሰዳው የመጽሔቱንና የዜና ማሰራጨት ስራውን ባይ ባይ እንልና ባይ ባይ ወደሚል ሙዚቃ እንሄድ።
በነጻነት መለሰ ያልከ ነው
ትክክል።
የመረጠችልን ግን ጽዮን ግርማ ናት።
መልካም ነጻነት
Get down.
ነጻነት መለሰን እናመሰግናለን። አዲሱ ጽዮን ስታስነካው አይሃት እስክስታ
የሚገርም ነገር እኮ ነው። ለምን ይሄን እንደመረጠሽ ገባኝ።
አሁን ገባ አይደለ? ለእኔም ትነግሩኛላችሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ልንጀምር ነው። የስርጭት መሀንዲሳችን በነገራችን ላይ ከርተስ ፓይን ማርለም መስተዋቱ ያንጸባርቃል፣ ከውስጥ አይታይም። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ጽዮን ያው ቀደም ሲል እንደተገለጠው ፕሮግራሙን እየመራች ነው። ወደ ቀዳሚው የደቡብ ሱዳን ጉዳይ ነው የምናመራው። የደቡብ ሱዳን ስምምነትና አንደምታ ቀደም ብሎ በዘገባው እንደተጠቆመው የደቡብ ሱዳን ተፋላሚ አንጃዎች ወራት ለዘለቀው ብጥብጥ ማብቂያ የታለመ አዲስ ስምምነት ተፈራርመዋል። የድርድሩን ሂደት ተከታትሎ ሲዘግብልን የቆየውን የአዲስ አበባውን ባልደረባችን ዘጋቢ እስክንድር ፍሬውን አሉላ ማምሻውን በስልክ አግኝታ አናግረዋልና በሉ ወደ እናንተ ውይይት ወይም ዘገባ እንለፍ።
እስክንድር እንደምናመሸ።
እንደምናመሸ አሉላ።
ቀደም ብሎ በዜናው እንደተገለጠው እስክንድር ጎሳ ለይቶ በተካሄዱ ውጊያዎችና ጥቃቶች ብዙዎች የተገደሉበት ለወራት የዘለቀ የደቡብ ሱዳን ብጥብጥ ማብቂያ እንዲበጅለት የተያዘውና ያንኑ ያህል ረጅም ጊዜ የወሰደ ብዙም ያልተሳካ ድርድር ምናልባትም በመጨረሻው ተፋላሚ ወገኖች የፈረሙበት ከአንዳች ስምምነት ላይ የደረሱ መሆናቸውን የሚያመላክት ሁኔታ ታይቷል። ከስምምነቱ ይዘት እንነሳ። ምን አይነት አበይት ጭብጦች ናቸው የተካተቱት?
አሉላ፣ አንተም እንዳልከው ድርድሩ የፈጀው ጊዜ የጦርነቱን ያህል ነው። ለሀያ ወራት የፈጀ ግጭት ነው። ለሀያ ወራት አካባቢም ነው ሲደራደሩ የቆዩት ሁለቱ ወገኖች። የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ባለፈው ነሐሴ 10 በኢትዮጵያ አቆጣጠር በፈረንጆቹ ነሐሴ 17 እዚህ አዲስ አበባ ላይ ፈርመዋል። ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩትም በፓጋን አሙም አማካኝነት ፈርመዋል የስምምነት ሰነዱን። ዛሬ ደግሞ እንግዲህ የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ስምምነቱን ፈርመዋል። ይህ ስምምነት እንግዲህ አሉላ ለሀያ ወራት የዘለቀውን ብጥብጥ ያስቆማል የተባለ ሰነድ ነው። ሰነዱ የሚያወራው ባጭሩ ስለ ብሔራዊ አንድነት የሽግግር መንግስት ምስረታ ነው። ደቡብ ሱዳንን ወደ ተሻለ ፖለቲካዊ አቅጣጫ የሚመራ ስራ የሚሰራበት የእፎይታ ጊዜ የሚሰጥ ብሔራዊ አንድነት የሽግግር መንግስት በዛች ሀገር እንደሚቋቋም ሰነዱ ይዘረዝራል። ይሄ ማለት ደግሞ አሁን በስልጣን ላይ ያሉት ፕሬዝዳንት ሳልቫኪር ማያርዲት እና መንግስታቸው ከኃላፊነታቸው ይነሱና እንደዚሁም ተቃዋሚዎቹም እንደዚሁ፣ ምክንያቱም በተቃዋሚ ጎራ ያሉትም በሚኒስትርነት እና በተለያዩ ኃላፊነቶች ከምክትል ፕሬዝዳንት ጀምሮ የነበሩ ሰዎች ናቸው እንደምታቋሉላ። እነሱም እንደዚሁ ገለል ይሉና ብሔራዊ አንድነት የሽግግር መንግስት ይቋቋማል። ሁለቱ በጋራ ያቋቁሙታል። ይህ ብሔራዊ አንድነት የሽግግር መንግስት የሚቆየው ለሁለት አመት ተኩል ነው። በዚህ ሁለት አመት ተኩል ጊዜ ውስጥ ምርጫ ይካሄዳል። አዲስ ህገ መንግስት ይረቀቃል። ሁለቱም ፕሬዚዳንት ኪርም ሆኑ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የራሳቸውን ጦር ነው የሚመሩት በአሁኑ ሰዓት። በሽግግር መንግስቱ 30 ወራት ነው የሚቆየው። የሽግግር መንግስቱ ሁለት አመት ተኩል 18ቱን ወር ሁለቱም የየራሳቸውን ጦር እየመሩ ይቆያሉ። ነገር ግን ልክ 18ኛው ወር እንዳለቀ የሁለቱ ጦር ይዋሃድ እና ደቡብ ሱዳን በአንድ እስር የተዋሃደ ጦር ይኖራታል። ያ ጦር የሚመራውም የሽግግር መንግስቱን እንዲመሩ በዚህ ሰነድ መሰረት ስምምነት ላይ የተደረሰባቸው የአሁኑ ፕሬዝዳንት ሳልቫኪር ማያርዲት ይሆናሉ። ምክትላቸው ደግሞ ዶክተር ሪያክ ማሻር ሆነው ይቀጥላሉ። በዚህ የብሔራዊ አንድነት የሽግግር መንግስት ውስጥ ማን ምን አይነት ስልጣን ይኖረዋል የሚልም አለ፣ ለምሳሌ በዚህ ሰነድ ውስጥ። በዚህም መሰረት ይሄንን ለሁለት አመት ተኩል የሚቆየውን የብሔራዊ አንድነት የሽግግር መንግስት በፕሬዝዳንትነት የሚመሩት የአሁኑ ፕሬዝዳንት ሳልቫኪር ማያርዲት ናቸው። ተቀናቃኛቸው ዶክተር ሪያክ ማሻር ደግሞ ተቀዳሚ ምክትል ፕሬዝዳንት የሚል ቦታ ይኖራቸዋል። ሁለቱም ቦታ ይዛሉ። የሚኒስትርነቱንም ቦታ እንደዚሁ ይከፋፈሉታል። 53% የሚሆነው የሚኒስትርነት ቦታ ለምሳሌ ለፕሬዚዳንት ኪር ወገኖች ይሰጣል። 33% የሚሆነው ደግሞ ለዶክተር ማቻር ወገኖች ይሰጣል። የቀረው ደግሞ ራሳቸውን የቀድሞ ታሳሪዎች እያሉ ለሚጠሩትና ለሌሎች የሚሰጥ ይሆናል ማለት ነው። ስለዚህ ስለ ስልጣን ክፍፍል ያወራል። ህገ መንግስት እንደሚረቀቅ ይናገራል። በዚህ ሁለት አመት ተኩል ጊዜ ውስጥ የሁለቱ ጦር እንደሚዋሃድ፣ የፍትህ ስርዓት ይዘረጋል እና ምንድን ነው ጥሩ መሸጋገሪያ ድልድይ ይኖራል እንዴ? ይሄንን ነው እንዴ ያሻጣላችሁ የቆዩት እነዚህ ናቸው።
በርከት ያሉ ዝርዝሮች የተካተቱበት ነው። ምናልባትም በወረቀት ላይ የሰፈረውን ይሃል ስምምነቱ በተግባር ያን ይሃል ቀላል ላይሆን ይችላል። እስኪ ምናልባት በመጨረሻዎቹ የፊርማ ስነ ስርዓቶች ጥቂት ቀናት ሳይቀር ሲያወዛግብ የቆየ ሁኔታ እንመልከት። ቀደም ብለህ እንደገለጽከው የተቀናቃኙ መሪ ሪክ ማቻር ቀድሞ ይፈርሙ እንጂ ፕሬዚዳንት ሳልቫኪር ጊዜ ይሰጠኝ ላስብበት በሚል ከቆዩ በኋላ አሁን በፈረሙበት ሰዓትም ቅሬታ እያላቸው እየፈረሙ መሆኑን ነው ያስታወቁት። ምን ማለት ነው ይሄ? የቱንስ ያህል ትርጉም ይኖረዋል ተብሎ ይታሰባል?
ይሄ ማለት አሉላ እንግዲህ እነዚህ ሁለት ወገኖች ሲያደርጉ የነበሩት ድርድር ትንሽ በታሪክም ከሚታወቁት ብዙ ጊዜ ካየናቸው ድርድሮች የተለየ ነው ማለት ይቻላል። ብዙ ጊዜ ድርድሮች አሉላ ቀስ በቀስ ወደ ስምምነት እየተቃረቡ ይመጡና ተፋላሚ ወገኖች ከዛ በኋላ ተፈራረሙ ሲባል ነው የምትሰማው። እነዚህ ወገኖች ከዚህ በፊት የፈረሟቸውን ስምምነቶችም ስናይ አንድ ለየት ያለ ነገር አለው። 15 ቀን ሲደራደሩ ቆይተው 14ቱንም ቀን በምንም በፍጹም እየተስማማን አይደለም ይሉና 15ኛው ቀን ላይ ነው ሲፈራረሙ የምታየው። እንግዲህ በሂደት ነው እንጂ የሚመጣው ስምምነት እንዴት በዚህ ሁሉ ነገር በአንድ ቀን ተስማሙ ያስብልሃል። ይሄም ያሳይህ በአንድ በኩል አብዛኛዎቹን ስምምነቶች እየፈረሙ ያሉት ዓለም አቀፉ ህብረተሰብ እያደረገባቸው ጫና ለህዝባችሁ ስትሉ፣ ለሚሰደደው፣ ለሚሞተው፣ እየተሰቃየላለሁ ህዝባችሁ ስትሉ ሰላም አውርዱ ፈርሙ እየተባሉ በመሆኑ ነው እንጂ አምነውበት የማይመስልበት ሁኔታ አለ። አንዱ አሁን አንተ የጠቀስከው ቅሬታ አለን የሚሉት ነገር የስልጣን ክፍፍሉን የተመለከተ ነው። ለምሳሌ አሉላ ፕሬዝዳንት ሳልቫኪር ማያርዲት አሁን ቀደም ሲል የተነጋገርንበትን እሳቸው ፕሬዝዳንት ሆነው እንደሚቀጥሉ ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዝዳንት እንደሚሆኑ የሚገልጸው የስምምነቱ ክፍል አልተዋጠላቸውም ማለት ይቻላል። ምክንያታቸው ምንድን ነው? አንዳንድ ከበድ ያሉ ውሳኔዎችን ፕሬዝዳንቱ ሲወስን ተቀዳሚ ምክትል ፕሬዝዳንቱን ማማከር አለበት ወይም የእሱን ይሁንታ ማግኘት አለበት የሚል አንቀጽ አለ። ለምሳሌ አንዱ ይሄ ነው እሳቸውን ያልተስማማቸው
ነው።
ዋነኛው አደራዳሪ አምባሳደር ስዩም መስፍን ባለፈው ከእኛ ጋር በነበራቸው ቃለ ምልልስም ሲናገሩ ባጭሩ ሳልቫኪር ያልተስማሙት በዚህ ሰነድ ስልጣን አላካፍልም በሚል ነው ብለው ነበር። ስልጣን አላካፍልም ማለት አንዳንድ ጉዳዮች ላይ የተቀዳሚ ምክትል ፕሬዝዳንቱ የተቀናቃኛቸው ይሁንታ ያስፈልጋል የሚለውን የስምምነቱን ክፍል እሳቸው አልደገፉትም። ለምሳሌ ጦርነት ሲታወጅ፣ አዋጅ ሲወጣ፣ አዋጅ ሲሻር የመሳሰሉ ነገሮች አሉበት። ቁልፍ ቁልፍ የሆኑ የፕሬዝዳንታዊ ውሳኔዎች ላይ ተቀዳሚ ምክትል ፕሬዝዳንቱ ይሁንታ የግድ ያስፈልጋል የሚለውን ሳልቫኪር አልተቀበሉትም። ይህን ያላስማም ከደቡብ ሱዳን መንግስት በኩል ደግሞ የሚደመጠው በፍጹም እኛ ይሄኛውን ክፍል አይደለም ቅሬታ አለን ያልነው ጁባ እስከ 25 ኪሎ ሜትር ሬዲየስ ድረስ ከወታደራዊ እንቅስቃሴ ውጭ ትሆናለች የሚለውን ሀረግ ነው ከሉዓላዊነት ጋር ስለሚያያዝ ይሄንን ያልተስማማ ነው። የውጭ ኃይሎች ጁባንና ሌሎች ትልልቅ ከተሞችን የደቡብ ሱዳንን የሳልቫኪርም ጦር ይወጣና የማቻርም ጦር እዛ አካባቢ እንዳይገኝ ይደረግና ሶስተኛ ወገን ነው የሚሰፍረው የሚልም ክፍል አለ ስምምነቱ ላይ። እና እኛ ያልተስማማ ነው በዚህ ነው፣ ይህንን ያልተቀበል ነው ደግሞ ከሉዓላዊነት ጋር የተያያዘ ነገር ስለሆነ ነው የሚል ነው የደቡብ ሱዳን መንግስት በኋላ ላይ እየተናገረው በማስተባበል ማለት ነው በአደራዳሪዎች። እንደ አይነት ውስብስብ ነገሮች አሉበት አሉላ።
ይሄ ምናልባትም ፍጹም ቀጥተኛ የሆነ ጥያቄ የሚያስከትል ነው። አሁንም እንኳን በስምምነቱ ምናልባትም ፈተና ላይ የሚወድቅ ጥያቄ እየተነሳ ባለበት ከዚህ ቀደም የነበሩ ልምዶችም የተደረጉ ስምምነቶች ያለመተግበራቸውን እንደታሰቡት ከፍጻሜ ያለመድረሳቸውን ከግምት ያስገባ ይሄስ ምን የተለየ ውጤት ይኖረዋል የሚል ጥያቄ ያስነሳል። ብዙ ፍጅት ብዙ እልቂት ከተደረገ በኋላ ነው ይሄ ስምምነት እየተደረሰ ያለውና ምን ያህልስ ተስፋ ይሰጣል? በዓለም አቀፍ አደራዳሪዎች ግፊት የመጣ እንዲህ ያለ ስምምነት
እንግዲህ አሉላ አሁን እንዳነሳኸው አይነት ስጋት አንዳንድ ተንታኞች የጸጥታ ተንታኞችም አንጸባርቀዋል። ከዚህ ቀደም ሰሞኑን ያናገርኳቸው የጸጥታ ተንታኝ ለምሳሌ ቢፈረምም እንኳን ስለ በተግበሩ ዋስትና የለም ብለዋል። ይሄን ለማለታቸው ደግሞ ብዙ ምክንያቶች አሏቸው። አንደኛ እነዚህ ሁለት ወገኖች ከዚህ ቀደም የተኩስ አቁም ስምምነትን ጨምሮ የተኩስ አቁም ስምምነትን ተግባራዊ ማድረጊያ ስልት እንደዚሁም ሌሎች ነገሮች ተፈራርሞ ያውቃሉ። ነገር ግን ሲተገብሯቸው አልታየም፣ ሲጣሱ ነው የታየው። ሁለተኛው ምክንያታቸው እነዚህ ተንታኞች የሚገልጹት ደግሞ ይህ ስምምነት እንዳልኩህ ባለቀ ሰዓት ነው ተቀራረብን ብለው የፈረሙት እና ነገር ግን በነበሩት የድርድር ሂደቶች ሁሉ ይሄ የተዘጋጀውን የስምምነት ሰነድ 75 ገጽ አካባቢ ነው እሱን በተመለከተ አሉታዊ ቅስቀሳ ሲያደርጉ ነው የቆዩት። ሁለቱም በደጋፊዎቻቸው ዘንድ መንግስትም ተቃዋሚዎቹም ይሄ ስምምነት ሰነድ በፍጹም ለእኛ ተቀባይነት የሌለው ነው፣ ሌላኛውን ወገን የሚጠቅም ነው፣ እንደዚህ ያደረገ ነው በሚል በደጋፊዎቻቸው ዘንድ ከፍተኛ ቅስቀሳ ሲያደርጉ ነው የቆዩት ሁለቱም ወገኖች። እንደዚህ አሉታዊ ቅስቀሳ ሲያደርጉበት የነበረውን የስምምነት ሰነድ አሁን ደግሞ ተቀበልነው እኮ ፈረምነው ብለው እንደገና ደጋፊዎቻቸውን ማሳመንና እንዲተገብሩት እንዲቀበሉት ማድረግ በራሱ እንቅፋት ይሆንባቸዋል ነው የሚሉት ተንታኞችና እንዳልከውም መተግበሩ በራሱ ተግባራዊ መደረጉ በራሱ እንግዲህ በሂደት የሚታይ ይሆናል። ነገር ግን ያለፉትን ልምዶች እንመልከት ካልን አስቸጋሪ እንደሚሆን ነው የተለያዩ ተንታኞች እየገለጹ የሚገኙት።
መልካም እስክንድር፣ ሌሎች በርከት ያሉ ጥያቄዎችን የሚጋብዝ ነው እንዳልከውም ወደፊት የሚታይ ነው። 20 አመታት ከሰሜን ሱዳን ጋር ሲዋጋ የኖረ ህዝብ ሰላም አገኘ በተባለበት ሰዓት ጎሳ የለየ ሌላ አዲስ ጦርነት አዲስ ግጭት ነው የተጠበቀው። ምን አይነት ቀጣይታ ይኖራት ይሆን ደቡብ ሱዳን በሌሎች ዘገባዎቻችን እንመለከታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
እኔ ደግሞ ሁለታችሁንም አመሰግናለሁ አሉላ። ጥሩ ጥሩ ነጥብ ነው ያነሳችሁት። እስክንድር ወደፊት ተንታኝ አንፈልግም እሱን እያለ
ሊሆን ነው ተንታኝ
ብዙ ነገር ስለሰራበት በጉዳዩ ላይ። መጨረሻ ላይ ያነሳው ጥያቄ ግን ተገቢ ነው። ወደፊት ደቡብ ሱዳን እዛያ አካባቢ ምን አይነት እጣ ፈንታ ይኖረው ይሆን? ሰላምን በተመለከተ ወደፊት የሚታይ ነገር ነው። ቀላል አይደለም።
ብዙ ስምምነቶች የፈረሱበት ያልያዙበት አሁንም ከቅሬታ ጋር የገቡበት ስምምነት ነውና ይይዛሉ ያሳስባል። ነገር ግን ቀደም እንዳነሳ ነው ከሀያ አመታት በላይ ከሰሜኑ ጋር ሲዋጋ የቆየ እንደገና ሌላ ጦርነት ውስጥ ነው የገባውና ህዝቡ ያሳዝናል።
ከወራት ከሀያ ወራት በፊት የሆነውም ነጻነት የተገኘው ነጻነት ፍሬ ሳያፈራ ራሳቸው የፈረሙት ኪር ዛሬ ዜና ላይ እንዳየ ነው ቅሬታ በተመላ ሁኔታ መፈረማቸው አንድ ምልክት ነው። ወደፊት ሰላም
እንዲያሳስብ
ያሳስባል።
ተስፋ እናድርግ። ግን እንዳልከው እንመለስበታል።
መልካም ነገር እንመኛለን ለዛ አካባቢ ህዝብ። እንግዲህ
ልክ ነው። አድማጮች ስርጭታችን ይቀጥላል እስከ ምሽቱ አራት ሰዓት። ታዲያ በየሳምንቱ በዚህ ሰዓት የሚቀርብ አንድ ሌላ ቅንብር ነው ቀጣዩ፣ ሴቶችና ቤተሰብ። ወደ አሜሪካና ይቀድማል ነው በዚህ ሰዓት ሳይሆን እንግዲህ ከሱ ቀድሞ የሚቀርብ ሌላ ርዕስ አለ። አሜሪካና ህዝቧ ሴቶችና ቤተሰብ ብዬ አስተዋውቅ ያለው ሴቶችና ቤተሰብም አሁን ምሽቱ ቆየት ብሎ ይቀርባል። አሁን አሜሪካና ነው የምሽቱ። አሜሪካና ህዝቧ ታዲያ በአንድ ከ150 ዓመታት በፊት በዩናይት ስቴትስ ያለፈ ህግን ወይም የጸደቀ ህግን ይመለከታል። ምን አዲስ ነገር መጣ ማለታቸው አይቀርም ይለናል አዘጋጅና አቅራቢ ሄኖክ ሰማእግዜር። ህጉ በዩናይት ስቴትስ በመጪው ዓመት በሚካሄደው ፕሬዚዳንታዊ ምርጫ አወዛጋቢ ይሆናል ተብሎ ተሰግቷል። ዝርዝሩን እንስማ።
ባለፈው ሳምንት የሪፐብሊካኑ ፕሬዚዳንታዊ ተወዳዳሪ ዶናልድ ትራምፕ የኢሚግሬሽን ፖሊሲያቸውን ይፋ ሲያደርጉ አንድ አወዛጋቢ ጉዳይም አብሮ ወጥቷል። እሱም አንድ በዩናይትድ ስቴትስ ምድር የተወለደ ወይም የተወለደች ልጅ የአሜሪካ ዜግነት መብትን መቀየር እፈልጋለሁ ማለታቸው ነው። በአሜሪካ ምድር በመወለድ ዜጋ መሆን ይቅር ሲሉ የሪፐብሊካኑ እጩ ተወዳዳሪ ትራምፕ የምርጫ ዘመቻ ፖሊሲያቸው ላይ አካተዋል። ትራምፕ በዚህ ጉዳይ ላይ ብቻቸውን አይደሉም። ሌሎች የሪፐብሊካኑ ፓርቲ እጩ ፕሬዝዳንታዊ ተወዳዳሪዎችም ሕጋዊ ባልሆነ መልኩ ወደ ዩናይትድ ስቴትስ የሚገቡ ሰዎች በአሜሪካ መሬት የሚወልዷቸው ልጆች በቀጥታ አሜሪካዊ እንዳይሆኑ ይፈልጋሉ። በተለይ ቤተሰቦቻቸው ሕጋዊ ባልሆነ መልኩ ወደ ዩናይትድ ስቴትስ የመጡ ከሆነ ሕጉ 14ኛው አንቀጽ ይባላል። ከ150 ዓመት በፊት በ1865 ዓመተ ምህረት በባርነት ይኖሩ የነበሩ ጥቁር አሜሪካውያን ነጻነታቸው ሲታወጅ በአሜሪካ ዜግነታቸው የሚገቧቸውን ነጻነቶች እንዲያገኙ ታስቦ የጸደቀ ነበር። ዶናልድ ትራምፕ እነዚህን አሜሪካዊ ልጆች ጥቅስ የመኖሪያ ፈቃድ ለማግኘት ታስቦ የተወለዱ ይሏቸዋል። ሕጉን ለመቀየር ቀላል እንደማይሆን ትራምፕ ይረዳሉ። ምክንያቱም ሕጉ በዩናይትድ ስቴትስ ሕገ መንግሥት አንቀጽ 14 የተቀመጠ በመሆኑ፣ ስለዚህ አሉ ትራምፕ፣ የፈጀውን ጊዜ ፈጅቶ ሕገ መንግሥታዊ ማሻሻያ ማድረግ ተገቢ ነው ብለዋል። የዶናልድ ትራምፕ የምረጡኝ ዘመቻ የኢሚግሬሽን ፖሊሲ አቋሙን በዝርዝር ሲያብራራ በዩናይትድ ስቴትስ ምድር በመወለድ የሚሰጠው የዜግነት መብት በርካታ ሕጋዊ ያልሆኑ ሰዎች ወደ ዩናይትድ ስቴትስ ድንበር እንዲሻገሩ እያበረታታ ነው ብሏል። ሱዛና ሼሪ በናሽቪል ቴነሲ በሚገኘው ቫንደርቤልት ዩኒቨርሲቲ የሕግ ፕሮፌሰር ናቸው። በዩናይትድ ስቴትስ ሕገ መንግሥታዊ ማሻሻያ ለማድረግ ሁለት መንገዶች እንዳሉ ያስረዳሉ። አንደኛው ጠቅላይ ፍርድ ቤቱን የቀደመው ህግ ተሳስቷል ብሎ ማሳመን ሲሆን፣ ካልሆነም ደግሞ የህግ ማሻሻያ ማውጣት ነው። የህግ ማሻሻያ ለማድረግ ደግሞ የህዝብ ተወካዮች ምክር ቤቱ 3/4 አብላጫ ድምጽ ያስፈልጋል። በህግ መምሪያውና በህግ መወሰኛው ምክር ቤት መሆኑ ነው። 14ኛው ህግ ታዲያ እንዲህ ይላል። በዩናይትድ ስቴትስ ምድር የተወለዱና በሌላ ሀገር ተወልደው ዜጋ የሆኑ ሰዎች አሜሪካዊ ዜጋና የክፍለ ግዛቱ ኗሪ የመሆን መብት አላቸው ይላል። በታሪክ ወደ ኋላ መለስ ብለን ስንመለከት ህጉ የወጣው አፍሪካ አሜሪካውያን የአጠቃላይ ህብረቱ ማለትም የዩናይትድ ስቴትስ ዜጋ እንዲሆኑ የሚኖሩባቸው ግዛቶችም ዜጋ ናቸው የሚለውን ለማስረገጥ ታስቦ የወጣ ነው። ለዚህም ምክንያቱ አንዳንድ የዩናይትድ ስቴትስ ግዛቶች በወቅቱ ባርነትን በአዋጅ አናወግዝም የሚሉ ህጎችን ያራምዱ ስለነበር ነው። የዩናይትድ ስቴትስ ህገ መንግስት ዋነኛ ዓላማው መብትን ማስጠበቅ ነው። ከእነዚህ ጠቅላይ ህጎች መካከል መብትን የገደበ አንድ ህግ ብቻ ነበር። እርሱም የአልኮል መጠጥ ሽያጭን የሚከለክለው ፕሮቤሽን የተባለው ህግ ነው። ይህም ከ25 ዓመታት በኋላ የተቀየረ ነው። በሪፐብሊካኑ ፕሬዚዳንታዊ እጩ ተወዳዳሪ ዶናልድ ትራምፕ የቀረበው ህግ ታዲያ ሌላ ፈተና ይጠብቀዋል። እውን የሚሆን ከሆነ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ለፈቀደው ሰው አሜሪካዊ ዜግነትን መስጠት ይችላል። ነገር ግን አሜሪካዊ ዜግነትን የመንፈግ ስልጣን በህገ መንግስቱ አልተሰጠውም። ስለዚህ የትራምፕ የህግ ማሻሻያ የኮንግረስን ስልጣን በህገ መንግስቱ መልሶ እንዲያሻሽል ያስፈልጋል ማለት ነው። የትራምፕ ህግ አንድ ሌላ ፈተና ተጨማሪ አለበት። ህጉ ከተሻሻለ አሜሪካውያን የመኪና መንጃ ፈቃድ ለማውጣት፣ የግለሰብ መለያ ቁጥር ሶሻል ሴኩሪቲ ነምበር ለማግኘት፣ የዜግነት ማረጋገጫና ወላጅ ቤተሰቦቻቸውን እነማን እንደሆኑ ማሳወቅ ይኖርባቸዋል ሲሉ የኤመሪ ዩኒቨርሲቲዋ ፖሊ ፕራይስ ያስረዳሉ። ከዛም በተጨማሪ በዩናይትድ ስቴትስ ምድር የተወለዱ ልጆች የየት ሀገር ዜጋ ይሆናሉ? ዜግነት የሌላቸው ሰዎች መሆናቸው አይቀርም ሲሉ ፖሊ ፕራይስ ያብራራሉ። ሌላኛው የፕሬዝዳንታዊ ምርጫ የሪፐብሊካኑ እጩ ተወዳዳሪ ጄብ ቡሽ ደግሞ ህጋዊ ባልሆነ መልኩ ወደ ዩናይትድ ስቴትስ የሚገቡ ሰዎች በአሜሪካ መሬት የሚወልዷቸው ልጆች ብለው በመናገራቸው ወቃሽ በዝቶባቸው ነው የሰነበተው። በርካታ የሪፐብሊካን እጩዎች በትውልድ የሚገኝ አሜሪካዊ ዜግነትን በመቃወም ዶናልድ ትራምፕን ተቀላቅለዋል። የሳውት ካሮላይና ሊንዚ ግራም፣ የሉዚያና አገረ ገዢ ባቢ ጅንዳል፣ የኬንታኪ ሴናተር ራን ፖል እና የቀድሞው የፔንስልቬንያ አገረ ገዢ ሪክ ሳንቶረም በትውልድ የሚገኘውን በቀጥታ የአሜሪካ ዜጋ የመሆን ጉዳይ ሁሉም ተቃውመውታል። አንዳንድ የሪፐብሊካን ተወዳዳሪዎች እንደ ካርሊ ፊዮሪና ያሉ ደግሞ እባካችሁ በማይሆን ነገር ጊዜያችንን ከምናጠፋ ምን አለ ፋይዳ ባላቸው የፖለቲካ ጉዳዮች ብንወያይ ብለዋል። አክለውም እንዲያውም መልክ የያዘውን የኢሚግሬሽን ሕግ በማሻሻል ዙሪያ ማተኮር ይገባናል ብለዋል። በዚህ ሳምንት መጨረሻ ይፋ የሆነው የዶናልድ ትራምፕ የምርጫ ዘመቻ ፖሊሲ ሰነድ እንደሚያመለክተው ከሆነ በየዓመቱ 400,000 ሕጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ የገቡ ቤተሰቦች ልጅ ይወልዳሉ። ጄፍ ፖሊስ በፒው የምርምር ተቋም አጥኚ ሲሆኑ በአሁኑ ወቅት ያለ ሕጋዊ ፈቃድ ወደ ዩናይትድ ስቴትስ የገቡ ሰዎች የሚወልዷቸው ሕፃናት በየዓመቱ 300,000 እንደሆነ ያስረዳሉ።
አድማጮች፣ ሴቶችና ቤተሰብ አሁን ነው የሚቀርበው።
አዲሱ ትክክል ብለሃል። አሁን ነው የሚቀርበው ሴቶችና ቤተሰብ።
ቸኩሎ አስተዋውቀ ነበር
ቀድሜ አስተዋውቅ ያለው ደግሞ የሚያነጋግር የሚስብ የአሜሪካን ህግ የሚመለከት አድማጮች በርቀትም ቢሆን ምን ይሆን ብለው እንዲያዩ የሚጋብዝ ዝግጅት ነው አልፌ ወደ ሴቶችና ቤተሰብ የደረስኩት። ለሁሉም ሴቶችና ቤተሰብ በዓለም ዙሪያ በየዓመቱ አደገኛ የሚባሉ 22 ሚሊዮን የሚደርስ ቁጥራቸው የጽንስ ማቋረጥ ድርጊቶች ይፈጸማሉ። 22,000 ሴቶች በዚህ ምክንያት ሕይወታቸውን ያጣሉ ይላል የቆንጅታየ የምሽቱ ሴቶችና ቤተሰብ። ትክክለኛ ባልሆኑ የጽንስ ማቋረጥ እርምጃዎች ምክንያት በዓለም ዙሪያ የሚከሰተውን አደጋ ጨምሮ የተከታተለ አንድ አዲስ ጥናት ወጥቷል። የአሜሪካ ድምፁ ጆዲ ካፖ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ ለዛሬ ሴቶችና ቤተሰብ ፕሮግራሟ እንዲህ አቀናብረዋለች።
ደ ጉትማከር ኢንስቲትዩት የተባለው ተቋም ሲናገር በየዓመቱ ከሚከሰተው የእናቶች ሞት 15 ከመቶ ለሚሆነው ምክንያቱ ትክክለኛ ያልሆነ የጽንስ ማቋረጥ እርምጃ መሆኑን ያስገነዝባል። ያም ብቻ አይደለም፣ በየዓመቱ ትክክለኛ ባልሆነ የጽንስ ማቋረጥ እርምጃ ምክንያት ለህመም እየተጋለጡ በሐኪም ቤት ደረጃ ሕክምና የሚያሻቸው ሴቶች ቁጥር 7 ሚሊዮን ይደርሳል ይላል። ለትርፍ የተቋቋመ ያልሆነው ይህ ተቋም በምርምር፣ በፖሊሲ ግምገማና ህዝብን በማስተማር ጾታዊና ስነ ተዋልዶዊ ጤና መብቶችን ለማስከበር የተነሳ እንደሆነ ነው የሚናገረው። ከ26 ታዳጊ ሀገሮች ያገኛቸውን የጤና ስታቲስቲክስ መረጃዎችንና ሳይንሳዊ ጥናቶችን መሰረት አድርጎ ጥናቱን ማካሄዱን ተቋሙ አመልክቷል። ዶክተር ሱሺላ ሲንግ በዓለም አቀፍ የማዋለድና የማህፀን ህክምና ጥናቶች መጽሔት ቢጄኦጂ ይባላል በእንግሊዝኛ ጽሮቱ የዚህ ጥናት ዋና አዘጋጅ ናቸው። ጽንስ ማቋረጥ ሲበላሽ ምን እንደሚመስል ያስረዳሉ።
That means that the woman either went to a provider who is not trained to provide this service.
ያ ማለት ወይ ሴትዮዋ አገልግሎቱን ለማግኘት ሄደችው አገልግሎቱን ለመስጠት በቂ እና መደበኛ ስልጠና የሌለው ባለሙያ ጋ ነው፣ ወይም ደግሞ ንጽህናው ያልተጠበቀ ቦታ ሄዳለች። ያ ደግሞ ምንም እንኳን የሰለጠነ ባለሙያ ቢያጋጥማትም ለበሽታ አምጪ ተህዋስያን ልትጋለጥ ትችላለች።
ለአደጋ የሚያጋልጥ የጽንስ ማቋረጥ ስራ በተለያዩ ሁኔታዎች ሲፈጸም ይታያል ይላሉ ዶክተር ሲንግ።
It could be a midwife, informal midwife, a trained birth attendant at the lower end of the qualification.
የልምድ አዋላጅ ሊሆን ይችላል። ዝቅተኛ የሆነ ስልጠና ያለው አዋላጅም ሊሆን ይችላል። ነርስ፣ የተማረ ነርስ ወይም ሐኪምም ሆነው ጽንስ ለማቋረጥ የሚያበቃ ስልጠና ላይኖራቸው ይችላል። ስራውን የሚሰሩበት ቦታም በደንብ ንጽህናው ያልተጠበቀ ሊሆን ይችላል።
የተካሄደው ጥናት ትክክል ባልሆነ የጽንስ ማቋረጥ ተግባር ምክንያት ለጉዳት ወደፊትም ለከባድ የጤና መሰናከል የሚያደርሱ ጉዳቶችን ስለሚጋለጡ ሴቶች ብዛት ተጨማሪ ማስረጃ እናገኝበታለን ይላሉ ዶክተር ሲንግ የጥናቱ ዋና አስተባባሪ።
Extreme hemorrhage, a lot of bleeding, up to a perforation of a uterus or an infection.
ከባድ የደም መፍሰስ፣ የማህፀን መቀደድ፣ ከባድ ትኩሳት ሊያስከትል በሚችል የበሽታ አምጪ ተህዋስያን መጋለጥ፣ ማመርቀዝ ጭምር ሊከሰት ይችላል። ሴትየዋ ወደ ሰውነቷ ባዕድ አካል ያው ጽንስ ለማጨናገፍ ብላ የምትጨምር ከሆነም የመቀደድ አደጋ ሊከሰት ይችላል።
በዚህ ተቋም ጥናት እንደተጠቆመው አደገኛ ለሆነ የጽንስ ማቋረጥ ተጋልጠው ለህመም የተዳረጉ ሴቶችን ለማከም በየዓመቱ 232 ሚሊዮን ዶላር ወጪ ይሆናል። ነገር ግን ያ በእርግጥ ወደ ሐኪም ቤት ሄደው ለሚታከሙት ይወጣል ተብሎ የሚገመተው ገንዘብ ነው። ሕክምና የሚያስፈልጋቸውን ሴቶች በጠቅላላ ከታሰበ ደግሞ ወጪው ከ560 ሚሊዮን ዶላር በላይ እንደሚገመት ጥናቱ ይጠቁማል።
Quality of the care for the 232 million is what are they getting right now, which is not
232 million አሁን በሚያገኙት የህክምና አገልግሎት ጥራት ደረጃ ያለው ነው። WHO በሚመክረው ደረጃ አይደለም። የህክምና ጥራቱ አይነት በአለም ዙሪያ እንደየአካባቢው እንደሚለያይ ሁላችንም እናውቃለን። አገሩ ወይም መንግስቱ ወይም ባለሙያው ጥራት ያለው አገልግሎት መስጠት ስላልፈለጉ ሳይሆን ስልጣናውን ወይም ተገቢውን አቅምና ቦታ ላይኖራቸው ይችላል።
የጥናቱ ውጤት የሚያመለክተው አሉ ዶክተር ሲንግ አስከትለው፣ ለሴቶች የጽንስ መከላከል አገልግሎት ማስፋፋት አስፈላጊ መሆኑን ነው።
Better contraceptive counseling and services, a better range of choices.
የተሻለ የጽንስ መከላከያና አገልግሎትን በተመለከተ ማማከር፣ አማራጮቹንም ማስፋት፣ አንዱ አይነት ባይስማማት ሌላ አማራጭ ለመስጠት ክትትል ማድረግ። እንዲህ አይነቱ ጥራት ያለው አገልግሎት ሲያገኙ ሴቶች መጀመሪያውኑ ያልታቀደ እርግዝና እንዳይመጣ ይከላከላሉ። ያን ካደረጉ ጽንስ ማቋረጥ ተከላከሉ ማለት ነው።
የዚህ ጥናት ዋና አዘጋጇ ዶክተር ሲንግ እንዳሉት ጽንስ ማቋረጥን አስመልክቶ ስፋት ያለው ክርክርና ውዝግብ እየተካሄደበት ነው። ለዚህም ከፊል ምክንያቱ ብዙን ጊዜ ድርጊቱ እንደ ነውር የሚቆጠር በመሆኑ ነው። የሆነ ሆኖ ብዙዎች ሴቶች በህግ ክልክል ወይም ቁጥጥር የሚደረግበትም ቢሆን ወደ ጽንስ ማቋረጡ የሚያመሩት ካለቅዳቸው በተፈጠረ ጽንስ ምክንያት የሚያደርጉት ነገር ግራ ሲገባቸው ነው ብለዋል። የስነ ተዋልዶ መብቶች ጉዳይ በአንድ ሀገር ውስጥ ባለው የፖለቲካ ድባብ ስር የሚወርቅበት ሁኔታም ሊኖር እንደሚችል ዶክተር ሲንግ አመልክተዋል።
ቆንጅት የአሜሪካ ድምጽ ራዲዮ
ቆንጅትን ማመስገን አልፈለክም?
ቆንጅትን እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ከሰሃራ በታች በሚገኙ ሀገሮች ውስጥ የመጣኔ ሀብት እድገት ማምጣት ከፍተኛ ቅድሚያ የምትሰጠው ተግባር ነው። አጓ ወይም የአፍሪካ ሀገሮች ምርቶቻቸውን በዩናይትድ ስቴትስ ገበያዎች ከቀረጥ ነጻ በሆነ መንገድ የሚያስገቡበት ልዩ ፕሮግራም ደግሞ የአህጉሪቱ የንግድ ፖሊሲያችን እምብርት ነው። ከአፍሪካ ሀገሮች የሄዱ የመንግሥት ባለሥልጣናት፣ የንግድ ተቋማት መሪዎችና የሲቪል ማህበረሰብ ተወካዮች እንዲሁም ዩናይትድ ስቴትስ በዚህ ሳምንት ጋቦን ዋና ከተማ ሊብረቪ ተሰብስበው ዛሬ 15 ዓመት ስለሞላው አጓ ይመክራሉ። የስብሰባው ተሳታፊዎች አጓ ዛሬና ወደፊት ለአህጉሪቱ ህዝቦች የተሻለ ንግድ ልውውጥና የመዋለ ንዋይ ምደባ እድል መስጠት ስለሚቻልበት ሁኔታም ይወያያሉ ይልና ርዕሰ አንቀጹ ሀተታውን ይቀጥላል። ነጻ የንግድ ልውውጥና ዓለም አቀፍ መዋለ ንዋይ ምደባ ምጣኔ ሀብትን በማሳደግና ድህነትን በመቀነስ ወሳኝ ሚና እንደሚጫወቱ ሁለቱም ማለት አፍሪካና ዩናይትድ ስቴትስ እንደተገነዘቡ ማስረጃዎች ያረጋግጣሉ። የዩናይትድ ስቴትስ ኮንግረስ የአጓን ህግ ያጸደቀው እንደ አውሮፓውያን ዘመን አቆጣጠር ግንቦት 2000 ዓመተ ምህረት ላይ ነው። በዚሁ ህግ መሰረት ብዛት ያላቸው የተለያዩ በአፍሪካ የሚመረቱ ቁሳቁሶች ያለ ቀረጥ ወደ ዩናይትድ ስቴትስ እንዲገቡ ተፈቅዷል። አጓ ብዛት ያላቸው ብቁ የአፍሪካ ሀገሮች እንዲያድጉ ምርቶቻቸውን ወደ ዩናይትድ ስቴትስ እንዲልኩና ለዜጎቻቸው ሥራ በመፍጠሩ ረገድ ተሳክቶለታል። በአጓ አማካይነት አፍሪካ ወደ ዩናይትድ ስቴትስ የላከችው ምርቶች በገንዘብ ሲተመኑ 4.4 ቢሊዮን ዶላር ደርሷል። ይህም እንደ አውሮፓውያን ዘመን አቆጣጠር ከ2001 ዓ ም በ250 በመቶ አድጓል። የተገኘው እድገትም ለ300,000 ሥራ አጦች የሥራ ዕድል መፍጠር ችሏል ይልና ርዕሰ አንቀጹ በመቀጠል የአጓ ስኬት በዩናይትድ ስቴትስ ኮንግሬስ ውስጥ የሁለቱንም ማለትም የሪፐብሊካኑንና የዲሞክራቲክ ፓርቲውን ድጋፍ አግኝቷል። ለዚህም ነው ምክር ቤቱ በቅርቡ ፕሮግራሙን ለቀጣዮቹ 10 ዓመታት ያራዘመው። ይህ የሚያሳየው የዩናይትድ ስቴትስና አፍሪካ የንግድ ግንኙነት እንዲጠናከርና እድገቱ ዘላቂነት ያለው እንዲሆን ያለንን ቁርጠኝነት ነው ብሏል። በመቀጠልም አዲሱ የአጓ ሕገ ደንብ በተለይ የሴቶች በማኅበራዊ በፖለቲካና በኢኮኖሚ ልማት የሚጫወቱት ሚና እንዲጠናከር ጥሪ ያደርጋል ካለ በኋላ የቪኦኤ ርዕሰ አንቀጽ ሀተታውን ሲያጠቃልል የ2015ቱ የአጓ መድረክ ባለፉት 15 ዓመት የተገኙ ስኬቶችን መሠረት በማድረግ የወደፊቱን 10 ዓመት በጋራ ባለን ራዕይ ላይ ይበልጥ በመሥራት የዩናይትድ ስቴትስና አፍሪካን የንግድ ግንኙነት እናጠናክራለን ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ የማጠቃለያ ዜና ባጭሩ እናሰማለን። የደቡብ ሱዳን ፕሬዝዳንት ሳልቫኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ፈረሙ። ኪር ዛሬ ረቡዕ ዋና ከተማ ጁባ ላይ ስምምነቱን ቢፈርሙም ቅሬታ ታይቶባቸው እንደነበር ተገልጧል። ከተለያዩ የምስራቅ አፍሪካ ሀገሮች ቢያንስ 300 ሙስሊም ምሁራንና ኢማሞች ኬንያ ውስጥ ተሰብስበው በክልሉ ጽንፈኝነትን ለመዋጋት ስለሚቻልበት መንገድ መወያየታቸው ተገልጧል። በሶማሊያ ጌዶ ክልል በሚገኘው ሊባሎ መንደር ውስጥ በአልሻባብና በመንግስት ወታደሮች መካከል በተካሄደ ውጊያ ቢያንስ 15 ሰዎች መሞታቸውን የዓይን ምስክሮች አስታወቁ። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ከአቀናባሪያችን ጽዮን ግርማ ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩት ባልደረቦችም ጋር ሆነን እንሰናበታለን።
ነገ ሐሙስ ከምሽቱ 1 ሰዓት ላይ በልዩ ፕሮግራም 3 ሰዓት ላይ በመደበኛው እንገናኝ። አሁን ትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ደህና ደሩ።